Mulțumesc, Dus. Hai, Doamne, că min. Iată că bărăciu, abăvu cahanat, ወንድሞች ዲያቆናት አባቶችና እናቶች የዚህ ጉባኤ ተሳታፊዎች እንደምን ዋላችሁ እንደምን ሰነበታችሁ እዚህ ያገናኘን ያደረሰን አምላክ ይክበር ይመስገን ፕሮግራሙ እንደተገለጠው የዓለም ድህነት በክርስቶስ የሚል ነው በእውነት ይህ ቃል ላንድ ጊዜ የሆነ ነው ግን ድምፁ ሁልጊዜ ቢነገር የማይሰለች እንደ ማር የሚጥምና አይምሮንም የሚያድስ ቃል ነው ለዚህ ዓለም ባለቤት ሌላ የለውም ከወደቀበት ያነሳው ከጠፋበት ያገኘው በጠቅላላ ዓለምን ያዳነው አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። የዓለሙ ዋስትና የተገኘው ዓለሙን የምጥኝ ብለን እንኳን የምንይዘው ዓለም አለ የምንለው ከሱ መስዋዕትነት ከሱ አዳኝነት የተነሳ እሱ ካሳ ሆኖ በእኛ ዳ ገብቶ ስላዳነን ነው። ታዲያ ይሄ በአሁኑ ዘመን እየተረሳ ባለውለታው አምላክ ወደ ኋላ እየተደረገ በምንም መልክ ለሰው ልጅ አገልግሎት ያልዋሉ ያልታወቁ ልዩ ልዩ ሃይማኖት መሪዎች እየተነሱ እነሱ ሲሞገሱ ሲከበሩ ህዝቡ ከክርስትናው እየተፈናቀለ ክርስቶስን እየተወ ወደ ሌላ ሲሄድ በጣም ያሳዝናል። እንደ አንዲት ነገር ቅንጣት ታህል ለዚህ ለተከናወነ ዓለም ያላበረከቱ አንድ ስራ ያልሰሩ ስለ ሰው ልጅ ህይወት ምንም ያላደረጉ ወረተኛው የሰው ልጅ ይህን ባለውለት አምላክ እየተወ ወደዚያ ነው ዛሬ የሚጓዘው። ክርስቶስን ወደ ኋላ እያደረግነ ክርስቶስን እየረሳነ አዳኝነቱን ማንናገርለት ማንመሰክርለት የሱን ዝና ማናወራለት በመሆኑ ዓለም እንደገና ወደ ቀደመው ጥፋት ወደ ቀደመው ሞት እያዘነበለ ነው የሚገኘው። ታዲያ ይሄ ሲሆን ብልህ ያዝናል ያለቅሳል ሞኝ ግን ይሄ ዘዴ ብሎ ይሄንን ፍልስፍና ብሎ ይሄንንም ሃይማኖት ብሎ ይጓዛል ይሄዳል እርምጃው ወደ ጥፋት ነው። ዓለም እንደገና ልትጠፋ ነው ግን ሁለተኛ አዳኝ የለም። አዳኙ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ስለሆነ እንግዲህ አሁን ድህነት ዓለም በክርስቶስ ስንል የዓለም የዳነው ካሳ የተከፈለው ከወደቀበት የተነሳው ከሞተበትም ደግሞ ህይወት ያገኘው በኢየሱስ ክርስቶስ ስለሆነ ድህነት ዓለም በክርስቶስ ብለናል። እንግዲህ ይህንን ርዕስ ተከትለን ከመሄዳችን በፊት ድህነት ወይም ማዳን የሚለውን ካነሳነ ከዚያ በፊት ምን ነገር አለ? ሞት አለ? እስራት ግዞት አለ? መውደቅ አለ? መከራ ማግኘት አለ? የተለያዩ ነገሮች አሉ። ከዚያ ነው እንግዲህ ያዳነን። ይህንን በኋላ መጣበታለሁ። ሊቃውንቱ በየመሰላቸው መልክ ተርጉመውት ስም ሰጥተውት ተንትነውት እናገኛለን። ወደሱም ደግሞ አሁንም ከመግባቴ በፊት ሞትም ጥፋትም ይኖር እንጂ ከዚያ በፊት ደግሞ አንድ መልክ ሌላ መልክ ኖሯል። ጥሩ ህይወት የደስታ ህይወት የሰላም ህይወት ኖሯል። ከዚያ ሲወጣ ነው እንግዲህ ሞት የመጣው። ከዚያ ሲወጣ ነው ግዞት እስራት መከራ ሊመጣ የቻለው። እና ይህንን ማብረን እናያለን። እንግዲህ ስለዚህ አሁን አንደኛ የዓለምን ሁኔታ ጥንተ ድህነትና በመካ ከጥፋት በኋላ ያለውን እንደገና ደግሞ ለድህነት መዘጋጀት በሚል ሶስት ላይ ከፍዬ ልናገረው ፈቅዳለሁ። አሁን በመጀመሪያ እስቲ እንዴት ነበረ? እንደ የመጀመሪያው ዓለም ምንድን ነበረ? ከየት የተገኘ ከየት የመጣ ማን ያመጣው ነበረ? ዓለም በመሰረቱ ክፉ አይደለም። በጊዜያዊ የአማርኛችን እገሌ ዓለማዊ ነው እንላለን። አዎ ዓለሙ የኛ ነው ቢሆን ጥሩ ነበር፣ ግን ትርጉሙ ሌላው ነው። እሱ ዓለማዊ ነው፣ እሱ ዓለማዊት ናት። እንግዲህ ይህ ትርጉሙ ምናልባት ወደ መጥፎ ወስዶ ስጋዊ ነው፣ ስጋ ሀሳብ አለው ለማለት ይመስላል። ወይ ስለ ዓለም ብቻ ያስባል ይናገራል እንደሆነም እንጃ። ብቻ አማርኛ ሆኖ ዛሬ ዓለማዊ ይሉታል፣ ዘመናዊ የሚሉታል። ዓለም ግን እግዚአብሔር ምስጋና ይግባውና ለሰው ልጅ የፈጠረው የሰው ልጅ መኖሪያ የሰው ልጅ መክበሪያ የሆነ ነው። ዓለም የሚባለው ደግሞ ማንኛው ነው? ማን ይመስላችኋል? የትኛው ነው ዓለም ስንል እንግዲህ መሬቱን ሰማያዊን እንትኑን ነው የሚመስለን። ዋናው ሰው ነው ዓለም የሚባለው። ያ ሁሉ የተፈጠረው ለሰው አገልግሎት ነውና እግዚአብሔር ዓለምን ወዶታልና ሲል ከብቱን፣ እንስሳቱን፣ እንጨቱን፣ ድንጋዩን ማለቱ አይደለም። ትልቁን ፍጥረት ሰውን ነው። ያ ሁሉ ለእሱ አገልግሎት ነውና የተፈጠረው። ያንን ሁሉ አምላክ በቸርነቱ ባሪያውና በምሳሌው ለፈጠረው ለሰው ልጅ አገልግሎት እንዲውል ነው ያደረገው። የሰው ልጅ ደግሞ ክብሩን ጠብቆ ትእዛዙን አክብሮ ቢኖር ኑሮ ያ ሁሉ የእሱ ገንዘብ ነው። ሌላ ባለቤት የለውም። ሌላ ተቀናቃኝም አልነበረውም። ሌላም ተካፋይም አልነበረውም። ሁሉ ለሰው ልጅ የተሰጠ ነበረ እና ዓለም በጠቅላላ ለሰው ልጅ ነበረች የተፈጠረችው። ዓለም ስንል እንዲያውም ይህ ዛሬ እኛ የምናየው እኛ የምንጠቀምበት በባህር መካከል ተቆራርጦ የሚገኘው መሬትና ባህሩ ብቻም አይደለም። ቅዱሳን ኦርቶዶክሳውያን አባቶቻችን የሚታየውም የማይታየውም ብለው ነው የወሰኑልን። የምናየው ዓለም አለን፣ ደግሞ ያልደረስንበት ያላየነው ብዙ አለ። ያንን ሌላውን ለማን እንደፈጠረው መቼም አናውቅም፣ ብዙ ስለዚያም አንናገርም። እንደ ነቢዩ ዳዊት አኳን እናነጋገር የሆነ እንደሆነ ሰማያ ሰማያት ለእግዚአብሔር ምድረሰ ወሀበ ለእጓለ እመሕያው፣ የሰማዮች ሰማዮች ሰባት ሰማያት አሉ ይባላል። እስከ ሶስተኛው ሰማይ ጳውሎስ እንደወጣ ነግሮናል። እዚያ በላይ ያሉትን ቁጥር ባይናገር ሶስት ድረስ እንደደረሰ አይተናል። ግን በአባቶች አነጋገር በሌሎችም እምነት የሚደገፍ ሰባት ሰማዮች አሉ ይባላል። እነዚያ ሁሉ ወደ ዓለም ነው የምንቆጥራቸው፣ የሚታይምና የማይታይ ዓለም ብለን እኛ። ግን እነዚያን ለእግዚአብሔር ነው ራሱ ባለቤቱ ባወቀ ፈጥሯቸዋል ነው የምንለው። ምድረሰ ወሀበ ለእጓለ እመሕያው፣ ምድርን ግን ለሰው ልጅ መኖሪያ፣ ለሰው ልጅ መፈንጫ፣ ለሰው ልጅ መስሪያ፣ ለሰው ልጅ መደሰቻ፣ በጠቅላላ ለሰው ልጅ መክበሪያ ይሆን ዘንድ አከናውኖ የፈጠረው ዓለም ነበረ። እንግዲህ በስነ ፍጥረቱ ጊዜ ጉድለት የተገኘበት ጉድለት ያለው ሳይኖር አንድም ፍጥረት ይህ ጎደሎ ነው፣ ይህ መራራ ነው፣ ይህ ጣፋጭ ነው፣ ይህ ክፉ ነው፣ ይህ ደግ ነው የሚባል ሳይኖር ሁሉን እግዚአብሔር ፈጠረናው ደስ አለው ነው የሚለው። ሁሉም የእግዚአብሔር ፍጥረት ያማረ ነው ነው የሚለው። ያማረ ሁሉም እኛንን ዛሬ የምናከፋው ይህ እንዲህ ነው፣ ይህ እንዲህ ነው፣ ይህ እንዲህ ነው የምንለው እንዲያውም ከጥፋትም በኋላ የመጣ ይመስለኛል። ነን እንጂ እግዚአብሔር የፈጠረውን አይቶ ደስ አለው። ሬ ተፈሳ ወሬ ከመሰናይ ነው የሚለው። መልካም እንደሆነ አየ፣ ሁሉም መልካም ነው። ነቢዩ ሰሎሞን ሲናገር ደግሞ ጠልቶ የፈጠረው የለም ነው የሚለን። እግዚአብሔር ጠልቶ እንዲያው የምንግድ የፈጠረው ፍጥረት አንድም የለም። ሁሉን ለተቀደሰ ዓላማ፣ ሁሉን ለሱ ለቅዱሱ እግዚአብሔር ምስጋና እንዲቀርብበት አድርጎ በዚያ መሰረት ነው የፈጠረው። ለዚያ ሁሉ ደግሞ ጠባቂ፣ ተከባካቢ፣ ለዚያ ሁሉ ተቆጣጣሪ፣ መሪ፣ አሳዳሪ አድርጎ የፈጠረው ሰውን ነው። እንዲህ ከሆነ ዓለም ምን ያህል ታምር ኖራለች? እንዴት ያለ ገጽታ ነበራት? እግዚአብሔር ክፉ ነገር ካልፈጠረ ከሌለ የተፈጠሩ እንስሳት፣ አራዊት ሁሉ ለሰው ልጅ አጫዋቾች ወይም በሬታቸው የሚያስደስቱ በመሆናቸው የሰው ልጅ ሊደሰትባቸው ነበር እንጂ እነሱ የሚያስፈሩ የሚገረሙ እነሱ የሚያደነግጡ እንዲሆኑ አልነበረም። እና ዓለም እንዴት ያለ ገጽታ ነበራት! እግዚአብሔር አምላክ ከታላቁ ጥበቡ የተነሳ ሁሉን አሳምሮ ፈጥሯልና ይህንን ቅዱስ መጽሐፍ በሰፊው ስለሚናገር ሁላችሁም ደግሞ ያነበባችሁት የምታውቁ ስለሆነ ወደ ዝርዝሩ አልሄድም፣ እንደው ለመነሻ እንዲሆነን ነው። ግን እንደዚህ ሲያምር እንደዚህ የሚወደድ ሲሆን እንዴት ሊጠፋ እንዴት መልኩን ሊያጣ እንዴት ለውጥ ሊያመጣ ቻለ? ይህማ ቀላል ነው። ማፍረስ ቀላል ነው፣ ይገርማቸዋል። መስራት ነው እንጂ ከባዱ፣ ማፍረስ መናድ ቀላል ነው። እዚህ ያለ በመንገዱ ላይ ያለው ትልልቅ ድልድይ የሚመስል መንገዱ ሁሉ ብዙ ቀን ብዙ ኢንጂነሮች አይምሯቸውን ያወጡበት ነው። ብዙ ማቴሪያል ፈጅቷል። ብዙ ቀን ሲሰራ ጊዜ አጥፍቷል። በሱም ምክንያት ብዙ ገንዘብ ወጥቷል። ግን ለማጥፋት አንድ ሕፃን ዶ አንድ ፈንጅ ቢጥልበት ያ ሁሉ ይወድማል። እግዚአብሔር ያሳያችሁ። ያ የሚያምረው ትልቁ ግዙፉ የሆነው ድልድይ በአንዲት ፈንጂ አንድ ሕፃን ወስዶ እንትን ሊያጠፋው ይችላል። እና ጥበበኛው እግዚአብሔር እንደዚህ ተራቆ ተጠብቦ የሰራውን ዓላማ ያለውን ያን የተከናወነ ዓለም ራሱ ሰው አጠፋው፣ የሰው ልጅ አጠፋው። ይገርማቸዋል። አሉ ሰዎች ወደውም ሳይወዱ አንዳንዴ አካላቸውን እጃቸውን እግራቸውን ሌላም የሚቆርጡ አሉ። እንግዲህ ለምን እንደሆነ ብዙ አይታወቅም። አንዳንዴ በአሁኑ በዚህ በአዲሱ አነጋገር አይምሯቸው ተቃውሶ ይባላል፣ ምን ይባላል። ግን ደግሞ ደህና ሆነው እያያሉ እንደዚህ የሚያደርጉ ሰዎች አሉ ብዙዎች። እና የሰው ልጅ ራሱን በራሱ አጠፋ። እንግዲህ ቅድም እንዳልኩት ዓለም ሞተ፣ ዓለም ተቀበረ፣ ዓለም መልኩን ለወጠ፣ ዓለም ዓለምነቱን አጣ። ይሄ ነው እንግዲህ ድነት ዓለም በክርስቶስ የተባለው። እንግዲህ አሁን የሰው ልጅ የራሱን ዓለሙን ካጠፋ በኋላ ከዚያ ከነበረበት ደስታ ገነት ተድላ ገነት እንዲወጣ ተገደደ። ከዚያ የነበረ ስንት አይነት ፍሬ ይበላ የነበረ፣ ከዚያ ከእንስሳት ከአራዊት ጋር ይጫወት የነበረ፣ ከዚያ በኋላ አውሬዎቹም የሚያስደነግጡ የሚያስፈሩ ሆኑ። ፍሬውም ግማሹ መርዝ መራራ የሚሆን ሆነ። ነገር ሁሉ ተለወጠ። አሁን ሰው እንዴት ይመለስ? አሁን ሰው እንዴት ያንን የደስታ ኑሮ የደስታ ገነት እንዴት ያገኝ? እዚህ ያላሳያችሁ እንግዲህ በዛን ጊዜ በሆነው እናዝናለን። እንዲህ አድርገው አዳምና ሔዋን አጥፍተው አጥፍተው እንላለን። በኋላ ስንደርስበትም የምንነጋገር ስለሆነ አሁንም ላንተ ርሰው እፈልጋለሁ። ዛሬ እሳ እንዴት ያለ ዓለም ነው ያለን? ያንን ዓለም እያጠፋ ነው አይደለም? እኛ ራሳችን አሁንም እኮ ዓለም ነበረን። ለእኛ የተሰጠ ልዩ ልዩ ጸጋ ነበረን። ነገር ግን ያንን የምናጠፋው እኛው ራሳችን አስገዳጅ ሳይኖር፣ ቅድም ለተናገሩት ሃይማኖት፣ በሃይማኖት መጽናት፣ በዚያው መደሰት እንዴት ያለ ደስታ ነበረ። በስነ ስርዓት መሄድ፣ በቤተክርስቲያኑ ህግ፣ በክርስቲያኑ ትእዛዝ፣ በቤተክርስቲያኑ ስርዓት መሄድ እንዴት ያለ ዓለም ነበረ። ትምህርቱን መማር፣ ምግባሩን መስራት፣ ኑሮውን በጥሩ መልክ መኖር፣ ክርስቲያናዊ ህይወት እንዴት አድርጎ መኖር፣ ከሁሉ የበለጠ ንጹህ፣ ጥሩ፣ አስደሳች ህይወት ነበረ። በገነት የመኖር ያህል የሚያስቆጥር ነው የነበረ። ግን ያን ጊዜም ሰዎች ራሳቸው ናቸው ያጠፉት። ዛሬም ደግሞ እኛው ሰዎች ነንና ህልማቱ ይልቅ ወደ ጥፋቱ ይቀናናል። እያጠፋን ነው ያለ ነው። እሱን በኋላ እናየዋለን። እና እንግዲህ አሁን የሰው ልጅ ምን ያደርጋል? ምን ይሰራል? እንዴት ሊሆን ነው? ምን ያስባል? ከዚህ ለመዳን ምን ማድረግ አለበት? የት መሄድ፣ የት መድረስ አለበት? ለምሳሌ ለዚህ ለጊዜያዊ ኑሯችን ከኢትዮጵያ ፈልሰን ወደዚህ መጥተናል። ምናልባት ከዚህ ወዲያ ደግሞ ሌላ ሀገር የለም እንጂ ደግሞ ቢኖርም ለመሄድ ዝግጆች ነበርን። ግን ስለ መንፈሳዊ ህይወታችን አክትሟል፣ ደክሞ ነው ያለው። የት ልንሄድ ነው? እስቲ ንገሩኝ። ይህንን መንፈሳዊ ህይወታችን ለማጠንከር በመንፈሳዊ ህይወት በደስታ እንድንኖር ይህንን አዲሰን እንድንኖር ምን ማድረግ የት መሄድ አለብን? እዚያ ያሳያቸው። በዛን ጊዜ አዳምና ሔዋን የነሱ ልጆች አበው ሲወርድ ሲዋረድ ምንም ሊያሻሽሉ ምንም ሊለውጡ ምንም ሊያድሱ አልቻሉ። ብዙዎች ነቢያት ነበሩ፣ ብዙዎች አበውም ነበሩ። የእነዚያ ጸሎት፣ የእነዚያ መልጃ፣ የእነዚያ በጎ አድራጎት ማንንም ሊያድን አልቻለም። ምንም ፋይዳ ሊከፍል አልቻለም። ገርማቸዋል። እንዴት የጨለማ ዘመን ነው! አሁን እንግዲህ ይህን የጨለማ ጊዜ አባቶች ምን ይላሉ? በሞተ ስጋ ሞተ ነፍስ ተፈረደባቸው ነው የሚባለው። እንግዲህ እዚያ ከወጡ በኋላ እንዲህ ያለው ቅጣት አንድ አራት አምስት ቆጥርላቸዋለሁኝ። ሞት የኃጢአት ዋጋ ነው። የሰሩት በደል የሰሩት ወንጀል ከፍተኛ ስለሆነ የተሰጣቸው ቅጣት ምንድን ነው? ሞት ነው። ሞት ደግሞ ይህ ዛሬ ምን ሞተው አይደለም፣ ይነስ ክርስቶስ ቀድሶታል። እሱ ሞቶ ሞት አይባልም፣ እረፍት ነው የሚባለው። በክርስትና ሃይማኖት እገሌ ሞት አይባልም፣ አረፈ ነው። ወዛቲ ዕለት አይረፈ ቅዱስ እገሌ እያለ ነው የቤተክርስቲያኑ መጽሐፍ ሁሉ የሚናገረው። እንደ በልማድ ነው በነዚህ እኛ እገሌ ሞተ እገሌ ሞተ እንላለን። ምናልባት ክርስትናኑ የተጠራጠሩ ሊሆን ይችላል። አሁ በእርግጥ ሞተ፣ ነገር ግን ጥሩ ክርስቲያን ከሆነ አረፈ ነው እና እረፍት ነው። ነገር ግን በእነሱ ጊዜ በዛን ጊዜ ሞት ነው። ደግሞ ይሄ ሞት ብቻ ሳይሆን ሞተ ነፍስም ተጨመረባቸው። ሌላው ልጅነትን ማጣት። እግዚአብሔር አባታችን ይሉ የነበሩ እኛ ልጆች ነን ይሉ የነበሩ ልጅነት ተወሰደ ቀረ። አዳም ዘር የእግዚአብሔር ልጅ ሊባል አልቻለም። እንደ ጠላት ነበር የሚያየውም የነበረው። ጸጋው ተገፈፈ። ሰው ልብስም አይለብስም ነበረ። ሰው አይበርደውም አይሞቀውም ነበረ። ደህና ነበረ። ግን ጸጋው ሲገፈፍ ማፈር መጣ፣ መፍራት መጣ፣ ልብስ መደረብ ልብስ ማለት መጣ። የእግዚአብሔር ጸጋ ጨርሶ ከሰው ልጅ ተለየ። እግዚአብሔር በረድኤት እንጂ በጸጋው የማይጎበኘው የማያገኘው ፍጥረት ነው የሆነው። ሌላው እርጅና ብሌት፣ የስጋ እርጅና ሳይሆን የመንፈስ እርጅና ሰውን ያገኘው ጀመር። አይምሮው እንዲዝግ ሆነ። በዚህ መካከል ላይ ነው የነበሩት። ይህንን የተለያዩ አባቶች ወይም ቅዱሳን ሐዋርያት በተለያየ መልክ ገልጠውታል። ቅዱስ ጴጥሮስ ግዞት ነው የሚለው። ይህን የሞቱት ሰዎች ሁሉ የሚገቡበትን ግዞት ቤት ነው ያለው። ወደዚህ ወደ ግዞት ቤት ዓለማውያን ብቻ አልነበረም የሚሄዱ፣ ስጋውያን ብቻ አልነበረም የሚሄዱት። ከእግዚአብሔር ጋር እርምጃቸውን ያደረጉት ከእግዚአብሔር ጋር አንድነታቸውን አድርገው የነበሩት እነ አብርሃም፣ እነ ኖህ፣ የአብርሃም ልጆች እነ ይስሐቅ እና ያዕቆብ፣ ሌሎችም አበው ሁሉ ወደዚያ ውስጥ ይገቡ ነበር፣ በአባት ዕዳ እየተያዙ። ስለዚህ ሁሉ የሚገባበትን ይህን ምን አለው ቅዱስ ጴጥሮስ? ግዞት ቤት አለና ጌታችን ኢየሱስ ክርስቶስ በሞተ ጊዜ ቅዱስ ከቅዱስ ሥጋው ቅዱስ ነፍሱን ሲለያት የት ነው የሄደው? ወሆረ ሀበ ሙቅታ ሙቅታ ትነብር ነፍሶሙ ወሰበከሎሙ ቤዛነ። በግዞት ውስጥ ነፍሳቸው ወደምትኖርበት ወደ ሲኦል ሄደ። በግዞት እንግዲህ የሰው ልጅ ዲያብሎስ የግብር አባቱ ሆኖ እሱ የግብር ልጅ ሆኖ በእሱ ክልል ውስጥ በእሱ ቁጥጥር ውስጥ የሚያድሩ እሱ የሚገዛቸው የሚያዛቸው በእሱ አስተዳደር ውስጥ ነበሩ። እንግዲህ እሱ ራሱ የተጋዘ ስለሆነ እሱ ደግሞ ነፍሳትን ሁሉ ወስዶ ማርኮ በእሱ ቁጥጥር ስር አድርጓቸው ነበር። እና ይሄ ከክርስቶስ በፊት የነበረው ዘመን የግዞት ዘመን ነበር እንበለው። እንግዲህ በሕይወት ሳይሞት ሳለ ይንቀሳቀሳል፣ እንደማንም ይኖራል። ዛሬ ጦም ቢያደር ነገ እየበላ፣ ዛሬ ቢራቆት ነገ እየለበሰ በመጠኑ በሆነ ሆኖ ይኖር ነበር። ግን ከሞተ በኋላ በምንም መልክ አያመልጥም፣ እዚያ ውስጥ መግባት ነበረበት። ግዞቱ የተጋዘ ፍጥረት ነበር የሰው ልጅ። እና ቅዱስ ጴጥሮስ በዚህ መልክ ገልጦልን እናገኛለን። አሁንም ጴጥሮስ ራሱ ምን ይላል? እንደ ጠፉ በጎች ሁኖ ነበሩ ሰዎች የሰው ልጆች በጠቅላላው እንደ ጠፉ በጎች እኔ የጠፉ በጎችን አውሬ ይበላቸዋል ለባ ይሰርቃቸዋል ተበትነውም ደግሞ ጠፍተው ሊቀሩ ይችላሉ ባለቤት የላቸውም የሰው ልጅ እንደ ጠፉ በጎች ሁኖ ይኖሩ ነበረ በዚህን ጊዜ ኖላዊ ሆሞ ልጅ ስማ እያሉ ጠባቂ እንዲልክላቸው ልመና ያቀርባሉ በእርግጥ ግን መልስ ለጊዜው አላገኙ ምንም ድነት አልነበራቸው በችግር ላይ ነው የነበሩት የመጀመሪያው አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ነው ያ ግዞት ብሎ የጠራው ደግሞ አሁን ደበጎች ነበር የሚለው አሁንም አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ነው ነቢዩ ዳዊት ደግሞ የሰው ልጅ ሁሉ ተበትኖ አሁንም ባለቤት የሌለው ተቆጣጣሪ የሌለው ሆኖ ወድቆ እንደሚገኝ ተመልክቶ እንዲህ ይላል እግዚአብሔር ከሰማይ የሰውን ልጅ ተመለከተ የሚያስተውል እግዚአብሔርንም የሚሻ እንዳለ ያይ ዘንድ ግን ሁሉም አመጹ ባንድም ረከሱ በጎን የሚሰራ የለም አንድስ እንኳን የለም መዝሙር 14 ከቁጥር 3 እስከ 4 ለመመለስ አቃተው ሁሉም አንድ በጎ ሰው ያልነበረ ሁሉም ከጥፋት ወደ ጥፋት ከጨለማ ወደ ጨለማ ከኃጢአት ወደ ኃጢአት ደረጃ እያበጁ ይሄዱ ይራመዱ ነበር ሁሉም ወድቆ ነበር የሚያነሳው ማን ነበር ደግሞ እዚህ ላይ ሰፋ አድርጌ የምናገረው ነቢዩ ኢሳይያስ የተናገረውን ነው 64 ምዕራፍ ቁጥር 6 ላይ እንመልከተው ሰረይነ ሰባ ወያህዮነ ወኮነ ጽርቅነ ከመጽርቀ ትክቶ አነባዋለሁኝ እንደውም ስብ አጤስነ ደም አፈሰስነ መስዋዕት ሰዋነ ሁሉም እንደ ደም ጨርቅ የጠላ ሆነ እግዚአብሔር አልተቀበለውም ማለት ለምን ሁሉም የረከሰ ስለሆነ ማንም ሊድን በራሱ የቻለ ስለሌለ እስቲ ትሳራት ብያቸዋለሁ ምዕራፍ ቁጥር 6 ሁላችንም እንደ ርኩስ ሆነ ጽድቃችንም ሁሉ እንደ መርገም ጨርቅ ነው እኛም ሁላችን እንደ ቅጠል ረገፍነ ኃጢአታችንም እንደ ነፋስ ወሰደነ ትልቁ ነቢይ ኢሳይያስ የተናገረው ጽድቃችን እንደ መርገም ጨርቅ ሆነ የተጠላ የረከሰ ሆነ ስለዚህ ሁሉም በኃጢአት ተኮናንቦ ኃጢአት ለብሶ ሁሉም ወደፊቱ ወደ ጥፋት እንጂ ወደ ኋላ የመመለስ የመዳንም እንትን አልነበረው እና ዓለም በዚህ መልክ ትኖር ነበረች ይህ ሁሉ ኃጢአት በአንድ ሰው ነው የመጣው በአንድ ሰው ማለት ባልና ሚስቶች ናቸው አዳምና ሔዋን ልበለው ግን አዳምን ነው እንግዲህ በአንድ ሰው ያንን ሁሉ ከአዳም እስከ ሙሴ ከሙሴ እስከ ክርስቶስ ኃጢአት የገዛው በአንድ ባዳም ኃጢአት ምክንያት ሁሉም ቢበድልም ባይበድልም በዚያ ዳ ይያዝ ነበር ስለዚህ ቅዱስ ጳውሎስ ምን አለ ደግሞ ለዚህ በአንድ ሰው ምክንያት ኃጢአት ወደ ዓለም እንደገባ በኃጢአትም ምክንያት ሞት ገባ እንዲሁም ሞት አለፈ በሰው ሁሉ ላይ ሁሉም በድሏልና ይላል ሮሜ 5:11 እንግዲህ በአዳም በደል ሰው ሁሉ እየተፈረደበት ወደ ግዞት ይገባል እንበለው እንደ ጠፋ በግም ሆነ ይላል እንደዚያ እንበለው እንደ ጠባቂ እንደሌለው እንደ ተበተነ መንጋ ሆነ ብሏል እንደዚያ እንበለው በጠቅላላ ዓለም ሙታ ነበረች ጠፍታ ነበረች ዓለምነቷን አጣ ነበረች ሁሉም ወደ ኃጢአት አዘነበለ ኃጢአትም ለሞት አሳልፎ ሰጠው የኃጢአት ዋጋው ሞት ነውና ሮሜ 6:23 ከጥንት ጀምረው ሰዎች አልሰሙም በጆራቸውም አልተቀበሉም እነሆ ኃጢአት ሰራን በኃጢአትም ስንኖር አንተ ተቆጣ አሁን ግን ለዘላለም እንድናለን ሁላችንም እንደ ርኩስ ሆነ ጽድቃችንም ሁሉ እንደ መርገም ጨርቅ እኛም ሁላችን እንደ ቅጠል ረገፍነ ኃጢአታችንም እንደ ነፋስ ወሰደን ሲል ኢሳይያስ የተናገረውን በአጭሩ እንዲያው ጥፋቱ ሞቱ ይህን ይመስላል። አሁን ወደ ድነት ለመሄድ ምን መደረግ አለበት? የሞቱን የጉስቁልናውን የመከራውን አይነቱንም ስሙንም ብናገረው ብዙ ነው። ክፋቱ ሐዘኑ ብዙ ነው። ነገር ግን ይገርማቸዋል። እግዚአብሔር አምላክ ምስጋና ይግባውና አዳምንና ሔዋንን ከገነት ያስወጣቸው ባዶ እጃቸውን ባዶ ሰውነታቸውን እንደው ባዷቸውን አላስወጣቸው፣ ዘውት የሚወጡ ተስፋ ሰጣቸው። ይህ የእሱ ቸርነት ነው። ይህ የእሱ ምሕረት ነው። እኔ ካህን ነኝ፣ ሰው ነኝ። በአቅሜ አንድ እኔን የበደለኝ ናውጣ ብዬ ነው የማስወጣው። ለስንቅህ እንካ ለእንትን እንኳን አልለውም፣ ሰው ጨካኝ ነውና። እግዚአብሔር አምላክ ግን ምንም ቢቆጣ ምንም ቢቀጣ ሲወጣ ባዶውን እንዲወጣ አላደረገው፣ ተስፋ ሰጠው። ምንድን ነው? ከልጅ ልጁ ተወልዶ እንደሚያድነው ጠላቱን ለዚህ ውርደት ያበቃውን ሰይጣንን የሚቀጠቅጥ የሚረግጥ የሚያጠፋ ድህነትን የሚመሰረት ልጅ ከሱ እንደሚወለድ በአምላካዊ ቃሉ ተናግሮለታል። ምን ይለዋል? ቃሏ እንዳለች ብሎ አላንብላችሁ። እባቧን አንቺ የተረገምሽ ሁኝ ከምድር አራዊት ሁሉ በሆድሽ ሂጅ መሬትም ብይ ባለሽበት ዘመን ሁሉ በአንቺና በሴቲቱ መካከልም ጸላት አደርጋለሁ በዘርሽና በዘሯ መካከል። እርሱ ራስሽን ይቀጠቅጣል፣ አንቺም ሰኮናውን ትቀጠቅጫለሽ። ይሄ የተስፋ ቃል ነው። በዛን ጊዜ ገና የሰው አይምሮ ባልበራበት የሰው አስተያየት በደከመበት ጊዜ የተነገረ ለእነሱ እንዲገባቸው ሆኖ አሁን ለእኛ ከባድ መስሎ ይታያል እንጂ የተስፋ ቃል ነው። በአንቺና በዘርሽ በሴቷና በዘሯ መካከል ጠላትነትን አደርጋለሁኝ አለ። ለጊዜው አንቺ የተባለችው እባቧ ናት፣ በአንቺና በዘርሽ። በእርግጥ እዚያን ጊዜ ጀምሮ ዛሬ እንዲያ በዚህ በአሜሪካ ነጻነት አለው ይመስለኛል። እባብ ቢሆን አይገደልም ይባላል። የእንስሳ ሁሉ ነጻነት ያለው ነው እና በሀገራችን ግን እባብ አይቶ የሚለቅሰው የለም። የእርግማኑ ቃል ይታወቅ ዘንድ እንደ ፈልጎ ሄዶ ቀጥቅጦ ነው የሚገለው እና በዘርሽና በዘሩ የሚለው ነው። ሁለተኛ ደግሞ እሱ ሰኮናውን አንቺ ሰኮናውን ትቀጠቅጫለሽ፣ እሱም ራስሽን ይቀጠቅጥሻል። እባብ እውነት ነው ሰይጣን የእኛን እግራችን ይከተለናል። ይገርማቸዋል። እግር እግራችን እየተከተለ ሰኮና ሰኮናችን ዛሬም ይቀጠቅጣል፣ ይነግሳል። ግን ከሴቷ ከቅድስት ድንግል እመቤታችን ማርያም የተወለደው ክርስቶስ በብረት መንዶ ራስን ቀጠቀጠው በመስቀል። ቀድሞ ተናገረለት አዳም ይህንን ዞ ወጥቷል። ክርስቶስ ከቅድስት ድንግል ማርያም ተወልዶ እንደሚያድነን ሰይጣን ጠላታችን ራሱን እንደሚቀጠቅጠው ሰይጣን ጠላታችን እንደሚያጠፋው የዓለም ድህነት እንደሚሆን በዛን ጊዜ እግዚአብሔር ተናግሯል። ይህንን ዞ ነው አባ ሕርያቆስ የተባለው ሊቃችን አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት። አዳም ከገነት በወጣ ጊዜ ተስፋ አድርጎ ቋጥሮ በልብሱ በኪሱ ዞሽ የወጣ ተስፋ አንቺ ነሽ ያላት ለዚህ ነው። ከሴቷ የተወለደው የሚለው ቅድስት እመቤታችን ነው። ይህን ካነሳው እዚህ ላይም ስለ እመቤታችን ብዙ ሶስት አራት ቦታ ላይ ሴት ሴት የሚለውን እያያዙ እንትን የሚለዋሉ። ይሄ ነው ለሌላውም የተረፈው ከሴቷ የሚወለደው የሚለውን ቃል አማናዊ ለማድረግ ዮሐንስ ከሁለት ቦታ ላይ ጠርቶት እናገኛለን። አንደኛ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ሴት ሆይ እኔ ካንቺ ምን አለኝ ብሎ ተናግሯል። እመቤታችን በዚህ በኦሪት ዘፍጥረት የተነገረው ቃል ከሴት የሚወለደው የተባለው ቃል ለእሷ መሆኑን ትንቢቱ አማናዊ መሆኑን ለመግለጽ ሲል እዚያ ላይም ሴት ሆይ ብሎ ክርስቶስ ተናገረ። ሁለተኛ ዮሐንስ ወንጌል ነው። አሁንም ምዕራፍ 19 ቁጥር 25 ዮሐንስን እነሆ እናትህ ብሎ ቅድስት ማርያምን ከመለከተ በኋላ ሴት ወይ እነሆ ልጅሽ ብሎ ደግሞ አሁንም እመቤታችንን ተናግሯል። እንግዲህ ይህንን ስናነጻጽር በመጀመሪያ ሙሴ የጻፈው እግዚአብሔር የተናገረው የሴት ዘር አንተን ይቀጠቅጥሃል ብሎ የተናገረው ቅድስት ማርያምን መሆኑን ለማጠየቅ ሲል ሴት ወይ እያለ ተናግረዋል። በሌላ መልክ ደግሞ ሴት ማለት ደግሞ የማይረግ ስም ነው። እገሌ እኮ ሴት ናት የተባለ እንደሆነ ስድብ ነው። ምን ማለት ነው? ዝቅተኛ ማለት ነው አይደለም። እገሌ እኮ ልቧ ሴት ናት፣ ባለሙያ፣ ጠባይ መልካም፣ ሁሉን ለማስተዳደር የምትችል ይቀረሽ የማትባል ይሄ ነው። የሴት ቁንጮ ይሏታል። ልቧ ሴት ናት፣ እውነተኛ ሴት ናት ተብሎ ይነገርላታል። ይሄ ማድረግ ስም ነው። በሌላ መልክ ደግሞ በጥንት ጊዜ ይሄ ቅዱስ መጽሐፍ በሚጻፍበት ዘመን በግሪክ ሀገር ሴት ማለት ልዕልት፣ እመቤት እንደማለት የማድረግ ስም ነበር። ስለዚህ ነው ሴት የሚለው ቃል የገባ እና ይህንን ባለማወቅ መቼም ሲተረጉም ወደ አንዱ ሀገር ሲሄድ ይሄ ዝቅተኛ ሰው ሰውን ዝቅ ለማድረግ የሚፈልግ በዝቅተኛ መልክ ሁልጊዜ ይመለከታል። እንኳን ምክንያት አግኝቶ ራሱን ፈጥሮ ይናገረዋል። ስለዚህ አዳም ለዘሩ ሁሉ ተስፋ የሚሆን ይህንን ቃል ይዞ ወጥቷል። ይህንን ቃል ይዞ ሲወጣ ከዚያ በኋላ ወደ ሁለት ነገር ነው ከፍዬ የምናገረው። አንደኛው ተስፋ ነው፣ ሁለተኛው ትንቢት ነው። ተስፋው እንዴት ያለ ነው? ወደ ድነት እንግዲህ መሄዳችን ነው። ተስፋው እንዴት ነው? ትንቢቱ ደግሞ እንዴት ነው? እንደገና ትንቢቱን በሁለት ከፍለዋለሁ። አንደኛው ትንቢት ቃለ እግዚአብሔር ወደ ዓለም እንደሚመጣ ሰው እንደሚሆን ስጋን እንደሚለብስ ነው። ሁለተኛው ትንቢት ራሱ ቃለ እግዚአብሔር በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ይህን ዓለም እንደሚያድን አስክ ነው እና ዛሬ ይህን ተስፋውንና ትንቢቶቹን ደህና አድርገን እንነጋገራለን። ከቻልንም ደግሞ ወደ ሌላው ልንቀጥል እንችላለን። እንግዲህ የተስፋው ቃል ይህንን የመሰለ ሆኖ አብርሃም ልጁን ይስሐቅን በመረቀበት ጊዜ የተስፋ ቃል አስተላልፎለታል። አባቶች ሁሉ ይስሐቅም ለያዕቆብ ያዕቆብም ለልጆቹ ሁሉ የተስፋ ቃል አስተላልፏል። አብርሃም ለይስሐቅ ምንድን ነው ያለው? እግዚአብሔር ለአብርሃም ነው በዘርህ የምድር አሕዛብ ሁሉ ይባረካሉ የሚል ተስፋ ሰጠው። ተስፋ ተመልከቱት። አብርሃም የተስፋ ቃል ሁልጊዜ እንደተመገበ የተስፋ ቃል እንደሰማ ሁልጊዜ በተስፋው ጸንቶ የሚኖር ሰው ነው። በዘርህ አሕዛብ ሁሉ ይባረካሉ ተባለ። ይሄ ድህነት ይመጣል ይድናሉና ከልጅህ የተነሳ ከዘርህ የተነሳ አሕዛብ ሁሉ ይድናሉ ተብሎ የተስፋ ቃል ነው የተላለፈ። ይህንን ዘፍጥረት 22:18 እናገኛለን። እስራኤል የተስፋ ባለቤቶች ነበሩ። በእውነት ምንም ዓለም በጨለማው ያን ጊዜ ይኖር፣ በኋላ ግን ደግሞ ስለ እነሱም ስለ አሕዛብም እናገራለሁ። የእነሱም ነቢይ አይኖራቸው እንጂ በተስፋው እንዴት አድርገው እንደጸኑና እነሱም ውስጥ ሰዎች እንዴት አድርገው እንደተናገሩ እንናገራለን። በበለጠ ግን እስራኤላውያን ነቢያት ከእነሱ ጋር ስለሆኑ አበው አባቶች የሚሏቸው ወይም ፓትርያርኮች የሚባሉት እነሱ ውስጥ ስለሆኑ ሁሉም የተስፋ ቃል እየተናገሩ ምርቃን እያስተላለፉ ተስፋ እንዳለ እየነገሩ ነው የሄዱት እና እግዚአብሔር አምላክ ደግሞ ለይስሐቅ የተናገረውን ዘፍጥረት 26:4 እናገኛለን። ይስሐቅ ለያዕቆብ የተናገረው ምዕራፍ ዘፍጥረትን አሁንም 28:14 እናገኛለን። ከዚህ በስተቀር እንግዲህ የይሁዳ ምርቃት ያዕቆብ የተናገረው ቃል በቃለ በረከት እንደዚህ የሚል ሆኖ እናገኛለን። እየወፅ ምስፍና ወምልክና እማባሉ ለይሁዳ። ይሁዳ ከሌሎቹ ከአስራ ሁለቱ ነገዶች ተለይቶ ትልቅ ነገድ ትልቅ ወገን እንደሚሆን መስፍን ወይም የመስፍን ወገን ሁልጊዜ ከሱ እንደሚነሳ ንጉሥ ከሱ እንደሚነሳ ዘሩ ግንዱ የተባረከ ሆኖ መሲህ ከዚያ እንደሚወለድ ከዚያ እንደሚወጣ ተናግሮ እናገኛለን። ዘፍጥረት ምዕራፍ 49 ቁጥር 10 ነው። ይህንን ላነበው ፈቅዳለሁኝ። በቃሌ ብቻ ቀንጭፌዋለሁ አለድን። በእውነት በጣም ጥሩ ቃል ስለሆነ በትር ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል። የሰላም ንጉሥ እስኪመጣ ድረስ ልብ በሉ። የሰላም ንጉሥ እስኪመጣ። የሰላም ንጉሥ ማን ነው? ክርስቶስ። አዎ፣ እንዴት ያለ እንትን ነው! የሰላም ንጉሥ እስኪመጣ ድረስ ለእርሱም የአሕዛብ መታዘዝ ይሆናል። እንግዲህ ክርስቶስ እንደሚመጣ መሲህ ከእሱ እንደሚወለድ ይህን ሲናገር ረቢዎች፣ ሊቃነ ካህናት በጠቅላላ መሲህ ይመጣል የሚለውን ቃል እዚህ ተነስቶ ነው እንግዲህ ያመጡት። የይሁዳ ንጉሥ ሁሉ መውጫ ነበር። የነገሥታቱ ዘር ሁሉ እሱ ነው የሚወጡት። እዚያ በኋላ መሲህ ይመጣል እስከ ንጉሡ መምጣት ድረስ ብሎ ስለተናገረ መሲህ ይመጣል የሚለውን ቃል ከዚህ ጀምረው ነው እንግዲህ መናገር የጀመሩት። ስለዚህ ይሄ የተስፋ ቃል ነው ለእስራኤል። ዕለቱን የሚሆን እየመሰላቸው ከሮማውያን ግዛት ነፃ ያወጣናል፣ በዳዊት በአባቱ ዙፋን ይቀመጣል፣ እኛ ያን ጊዜ ክብር እናገኛለን ብለው ወደ ስጋዊ አስተዳደር ይውሰዱት እንጂ ትልቅ ተስፋ ነበራቸው። ክርስቶስ እስኪመጣ ድረስ አሁንም የሚጠብቁት መሲህን የሚባለውን ነው። ግን እውነት ነው መሲህ በዚያ በተስፋው መሰረት በተስፋው ቃል በትንቢቱም መጣ። እነሱ ግን አላወቁትም። የተዘጋጁ በሌላ መልክ ነበረ። ክርስቶስ የተዘጋጀው ደግሞ በሌላ መልክ ነው። ይህ ነው ሁልጊዜ የፍጡርና ፈጣሪ የማንገናኘው። እኛ የምናስበው ሌላ ነው፣ እሱ የሚሰራው ሌላ ነው። እኛ የምንሄድበት መንገድ ሌላ ነው፣ እሱ የሚሄድበት መንገድ ሌላ ነው። እና እስራኤላውያን በስጋዊ አስተዳደር በስጋዊ ትምክህት ተመክተው መሲህ ይነሳልናል፣ መሲህ ይመጣል፣ ከጠላት ጥቃት ያድነናል፣ ከሮማውያን ግዛት ነፃ ያወጣናል፣ እሱ ገዣችን ይሆናል፣ እሱ ክብር ይሰጠናል ብለው ተስፋ ያደርጉ ነበር። እግዚአብሔር አምላክ ደግሞ ከእነዚሁ ከእስራኤል ዘንድ ተወልዶ የመጀመሪያ እስራኤልን ለእስራኤል ድነት ሰጥቶ ዓለም ሁሉ እንደሚያድን የዓለም ሁሉ መሲህ የዓለም ሁሉ ገዥ የዓለም ሁሉ ንጉሥ እንደሚሆን የተነገረ የተስፋ ቃል ነበር። ይህንን አልተገነዘቡትም። በፕሮግራሙ መሰረት መሲህ መጣ። በእቅዱ መሰረት ትንቢቱ ሲፈጸም ዘመኑ ሲፈጸም መጣ። ማንም አልተቀበለውም፣ ማንም አላወቀውም እንጂ እንዲህ አድርጎ የተስፋ ቃል ሲነገር ቆይቷል። ሙሴ ደግሞ ወደ መጨረሻው ሊያርፍ አቅራቢያ የተስፋ ቃል እንደ ትንቢትም ነው የተስፋ ቃል ተናገረ። ነቢየ ያነስ ለክሙ እግዚአብሔር እማዊ ክሙ ዘከማይ ሁለቱ ስምዎ፣ እግዚአብሔር አምላክ ከመካከላችሁ እንደ እኔ ያለ ነቢይ ያስነሳላችኋል፣ እሱን ስሙት፣ እሱን የማትሰማ ጆሮ ትቆረጥ ብሎ ተናገረ። ነቢይ እንደኔ ያለ ያስነሳላቸዋል፣ እሱን ስሙት ብሎ ተስፋ አድርገው እንዲጠብቁ፣ ተስፋ አድርገው እንዲከታተሉ፣ በተስፋው ጸንተው እንዲኖሩ፣ ተስፋ እንዲኖራቸው ይህንን የተስፋ ቃል አሰምቶ ነበር። እርግጥ ከሙሴ በኋላ እንደ ሙሴ ያለ ፈጽሞ አልተነሳም። እዚያው ላይ ይህን የተናገረው ዘዳግም 18 ቁጥር 15 ላይ ነው። ይሁን እንጂ እዚያው ላይ ደግሞ ኦሪት ዘዳግም ላይ እንደገና ይህን ከተናገረ በኋላ ደግሞ ራሱ እግዚአብሔር ለሙሴ ምን ይላል? እንደ ሙሴ ያለ ነቢይ ከዚያ በኋላ አልተነሳም ደግሞ ይላል። ለምን? ሙሴ ከእግዚአብሔር ጋር ይነጋገር ነበር። ሙሴ የሕዝቡ መሪ ነበረ። ሙሴ በጠቅላላ ከእግዚአብሔር በታች የሕዝቡ አለኝታ፣ ተስፋ፣ ኃላፊ ሆኖ ወደ ቀናው ጎዳና የሚመራቸው የተሻለውን ሕይወት እንዲያገኙ የሚያደርጋቸው ደግሞ ችግር ሲገጥማቸው ወደ እግዚአብሔር ያመለክት የነበረ ሙሴ ነው። እሱን መስሎ የተገኘ ትንሽ ለጊዜውም ትንቢቱ ሆኖ የተገኘው ለኢያሱ ነው። ግን ፍጻሜው ለክርስቶስ ነበር የተነገረው። ታላቁ ነቢይ ክርስቶስ ነው። ከዚያም በኋላ ማንም ነቢይ አልተነሳም። እዚህ ላይ ነቢይ ስላችሁ ይቅርታና፣ ሶስት የማዕረግ ስም አሉት ክርስቶስ። ነቢይ ማለት የማዕረግ ስሙ ነው። ሊቀ ካህናት ማለት ደግሞ የማዕረግ ስሙ ነው። ንጉስ ማለት ደግሞ የማዕረግ ስሙ ነው። እነዚህ ዓለምን ያዳነ በእነዚህ በሶስቱ ነው። እንደ ንጉስነቱ በመስቀል ላይ ተሰቅሎ ንጉስነቱ ያ ነው፣ ዙፋኑ መስቀል ነው። እዚያ ላይ ነው ተሰቅሎ ምርኮን የማረከ ድል ያደረገ የነገሰው መንግስቱን ያስታወቀው በዚያ በመስቀል ላይ ነው። እዚያ ንጉስ ይባላል። ቀጥሎ ደግሞ በዚያው ላይ መስዋዕት ሆኖ በመቅረቡ ራሱ መስዋዕት በማቅረቡ ራሱም እሱ ደግሞ በማቅረቡ ሊቀ ካህናት ደግሞ የሚባለው በዚህ ነው። ሊቀ ካህናት መስዋዕት ያቀርባል፣ ለህዝቡ ያስታርቃል፣ ያማልዳል። ራሱ ክርስቶስ በመስቀል ላይ ሆኖ አባት ወይ ይቅር በላቸው በማያውቁ ይሰራሉና ብሎ የለመነልን የምልጃ ቃል የሚያስተላለፈልን ሊቀ ካህናት ሆኖ ነው ያስታረቀን አስታርቆና እና ነቢይ ሆኖ ደግሞ ዙሮ ማስተማሩ መናገሩ ነው። ነቢይ ለመሆኑ ቅዱስ ሉቃስ ይደለው ለነቢይ መዊት በአፋ ዘነለ በኢየሩሳሌም ብሎ መስክሮለታል። ለነቢይ ከኢየሩሳሌም ውጭ መሞት የለበትም ተብሎ ክርስቶስ ኢየሩሳሌም ውስጥ እንዲሞት የተደረገው ለዚህ ነው። ስለዚህ ትልቁ ነቢይ ሆኖ የተገኘው ኢየሱስ ክርስቶስ ስለሆነ ለሱ የተነገረ ነው። ከሙሴ በኋላ ብዙ ነቢያት በእስራኤል ተነስተው ነበረ። ይህ የተስፋ ቃል ግን ከእነርሱ ውስጥ ለአንዱ እንኳን አልሆነም። ምክንያቱም ሙሴ የተናገረው ለጊዜው ለኢያሱ ይምሰል እንጂ ፍጻሜው ግን ለክርስቶስ ነውና። በዚህ መጽሐፍ እንደ ሙሴ ያለ ነቢይ እንዳልተነሳ መስክሮ ጽፎ ደግሞ እናገኛለን። ዘፍጥረት ምዕራፍ 34 ቁጥር 10 ሙሴን የመሰለ አልተነሳም ነው የሚለው። እንዲያውም ከክርስቶስ በኋላ ደግሞ ነቢይ አይነሳም የለም። እዚያ ወዲህ የሚነሳው የሐሰት ነቢይ ነው። እንደ ቅርታ አድርጉልኝ የሌሎች ሃይማኖት መንቀፍ አይሆንብኝ እንጂ ከክርስትና ውጭ የሆኑ ነቢይ እያሉ አሁን የሚነሱላቸው ቅድመ መግቢያ እንደተናገሩት አሉ። ይህ ሁሉ ምንድን ነው? ክርስቶስን ለማጥፋት፣ ክርስቶስን ለመለወጥ፣ ከክርስቶስ ውጭ ለማድረግ ነው እና አስቀድሞ በትንቢት መልክ በተስፋ መልክ የተነገረልን ለክርስቶስ ተቀባይነት ዝግጁ እንድንሆን ልቦናችን እንደ ወደብ ጸንቶ በተስፋ እንድንኖር የተስፋ ድምፅ ሰምተን ተስፋ ምግብ ተመግበን እንድንኖር ተደርጎ የተላለፈ ነበረ። ይህ ቃል በቀጥታ ለኢየሱስ ክርስቶስ እንደሆነ ጌታ ጠቅሶ ደግሞ ምን ይላል? ይገርማቸዋል። ሙሴን ተቀበላችሁት አምናችሁት ቢሆን በእኔም ባምናችሁ ነበረ፣ እሱ ስለ እኔ ተናግሯልና ብሎ ዮሐንስ ወንጌል እንደጻፈው እናገኛለን። ዮሐንስ ወንጌል ምዕራፍ 5 ላይ ሙሴን ሰምታችሁት ተቀበላችሁት ቢሆን ኑሮ እኔንም በተቀበላችሁኝ ነበር ይላል። ለምን? ሙሴ ስለ እኔ ጽፏልና። ምን ብሎ ነው የጻፈው? ነቢይ ያነስለክሙ እግዚአብሔር እምኀዊክሙ ዘከማይ ወለቱ ስምዎ በሚል እንዲህ አድርጎ ጽፎልኝ ነበረ። ግን ሙሴን ስላልሰማችሁት ስላልተቀበላችሁትም እኔንም አልሰማችሁኝም እኔንም አልተቀበላችሁኝም ብሎ ተናግሯል። በዚህ መልክ እንግዲህ ተስፋ አድርገው የሚጠብቁ ተስፋ አድርገው የሚመለከቱ አባቶች የተናገሩት ነቢያትም የመሰከሩት የተናገሩት ብዙ አለ። ለማስረጃ ያህል ከዚሁ ላይ እተውና አሁን ወደ ትንቢቱ እሄዳለሁኝ። እንግዲህ አባቶችና እናቶች፣ ወንድሞችና እህቶች እዚህ ላይ እንደ ጎላ አድርጌ ለምናገረው የምፈቅደው አሁን የተናገርኳቸው ጥቅሶች ለዛን ጊዜ የተስፋ ምንጮች ናቸው። ሌላ አዳኝ አለመኖሩ በሌላ መልክ ሊድኑ የማይችሉ በመሆናቸው ይህንን ተስፋ አድርገው እንዲቆዩ የማያልቅ የማይደቅ ነዋሪ ቀዋሚ ተስፋ ነበር ያስተላለፈላቸው። ለምን? ሰው የሚኖረው በተስፋ ነው። ይገርማቸዋል። ተስፋ የቆረጠ እንደሆነ ሕይወት የለውም። ሰው በተስፋ ነው መኖር ያለበት። አንድ ስራ ሲጀምር በዚያ ስራ ይህን ውጤት አገኛለሁኝ እንዲሆናል ብሎ ተስፋ ካላደረገ ባይጀምረው ባይሰራው ይሻላል። ያንን ተስፋ ሳያደርግ ስለጀመረው ነገ ለውጦት እንትን ያደርገዋል። ይህ እንደው ከተማሪ ትምህርት ቤት ጀምሮ ባለው ህይወት እንመልከተው። አንድ ሰሞን አንድ ሳብጀክት የጨረሰ ስራ እንደ ይቀጠራል፣ ስራ በቀላሉ ይገኛል ሲሉት ወደዚያ ይሄዳል ሁሉ። ወዲያው ያ ደግሞ ይሟላል፣ አቋርጦ ሌላ ይይዛል። በአራት ዓመት አንድ ዲግሪ ይዞ ሊወጣ ሲችል አራት ጊዜ ትምህርት የሚለውጥ ተማሪ አለ። በአመት በአመት እዚያ እየገባ ቀጥሎ እዚያም ያ ተስፋ የለውም ማለት ዝም ብሎ ነው። በዚህ ወጥቼ ይህን አጥንቼ እንዲሆናለሁ የሚል ፕላን የለውም፣ ተስፋ የለውም። ይህ ልጆች ስለሆኑ ነው። እስኪ ተማሪዎች ናቸው፣ ልጆች እንተው። እያንዳንዳችን ሁላችን በስጋዊም በመንፈሳዊም ይህ ተስፋ አለን፣ በዚህ እንወጣለን፣ ይህን እናገኛለን የሚል ምንም የለን። በእድል ነው የምንሄደው። ጊዜ እንዲሁ ስነድ የሴነካን ብቻ ነው የምንመለሰው። በጠቅላላ ሰው እዚህ ላይ ነው። ሰው ሰው የሚጣላውም እንደዚህ ተስፋ የቆረጠ ሰው መጥፎ ነው። እንኳን በጥፊ በእጅ ልማት በጥርሱም ይናከሳል። አዎ ተስፋ የቆረጠ የዱር አውሬዎችም ቢሆኑ የሚናከሱት ብዙ ጊዜ መውጫ ሲያጡ ነው እንጂ ለሰው ይሸሻል። ሁሉም ለሰው ይሸሻል። እንስሳ ሁሉ ግን በዚያም ሰው ይመጣ እንደሆነ አንዱን ነክሶ ለመሄድ እንዲያው አግጦ መጥቶ እንትን ያደረገ እና ተስፋ ከቆረጠ ሰው ያድናቸው። እንዲሁ አሁን በአሁኑ ጊዜ እንዴ ብዙዎች የሚወራጩት ተስፋ የሌላቸው የተቃጠለ አይምሯቸው የተቃጠለ በዘመናዊ ትምህርት እውቀት የላቸው በመንፈሳዊነት የላቸው። ምን ማድረግ አለባቸው እነዚህ ተስፋ የቆረጡ? ሰውን መንከስ፣ የሰውን ስም ማጥፋት፣ በጠቅላላ ለነሱ የሚሆን ነገር እንደሌላ አድርገው ሞት ዞ ይሞታል። አብረን እንሞት እንጂ እኔ ብቻ ለምን እሞታለሁ የሚል እና በጠቅላላ በህይወታችን ተስፋ ይኖረን ባካችሁ። ወደፊት መንገዳችን የት ነው? አቅጣጫችን የት ነው? የት ለመድረስ ነው? ይህ ተስፋ ነው። ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ሶስት ነገሮች አሉ ይላል። ምንና ምን ናቸው? ሃይማኖት፣ ተስፋ፣ ፍቅር ነው። ፍቅር እስከ መጨረሻው ነው፣ አይጠፋም አለ። ሃይማኖትም ፈጣሪያችን እስክናገኘው ነው። ተስፋም እሱን እስክናይ ድረስ ነው። ፍቅር ግን እሱም ጋር ራሱ ፍቅር ስለሆነ እሱ ጋር ስንኖር ይኖራል ነው። ግን ተስፋ እዚያ ያደርሰናል። እባካችሁ ተስፋ ይኖረን፣ የመዳን ተስፋ ይኖረን፣ የመስራት ተስፋ ይኖረን፣ የመኖርም ተስፋ ይኖረን። ተስፋ የቆረጠ ሰው በእውነት እንደው አይግጠማችሁ፣ መጥፎ ነው። ሳይሰድቡት ይሳደባል። ሰላምታ ቢሰጡት ደግሞ ስድብ ነው የሚመልሰው። በዚህን ጊዜ ወቁት፣ ተስፋ የቆረጠ ሰው። ስለ ተስፋ ብዙ እናገር ነበርኩኝ በእውነትና፣ ግን በአጭሩ በእውነት ተስፋ አንቁረጥ። በተለይ ደግሞ ኢትዮጵያውያን ቶሎ ነው ተስፋ የምንቆርጠው። ይህን ራሳችን እንወቀው። ስልችዎች ነን ነው ምንሰለችነን። አንድ ጊዜ እንደው በዚህ ማሰሪያ ልሰራት ሁለት ትልልቆች ሰዎች፣ አንዱ መልእክተኛ ሆኖ በደንብ ሌላው አስተርጓሚ ሆነው ከኢትዮጵያ ወደ ስዊድን ይሄዳሉ። እዛን ጊዜ አይሮፕላኑ ጀት አልነበረም፣ ዳኮታ የሚሉት ነው። ከአዲስ አበባ ካይሮ 8 ሰዓት ይፈጅ ነበር። አሁንም በዚያው ነው። በኋላ አንድ ሰውዬ ተመልካችን ያስተርጓሚ ሆኖ የሚሄደው አየና አባታችን አላቸው። እኛን አቤት አሉ። ስንነሳ ቅድም ነጁን የፈረንጅ ስም ነው የኢትዮጵያዊ ስም ነው ሰምተውታል አለ። የፈረንጅ ስም ሰምቻለሁ፣ የፈረንጅ ሳይሆን አይቀርም ፈረንጅ ነው። ራይ አድርግልን አለ። ምን ነው ኢትዮጵያዊ ከሆነ ሰልችቶ ይለቀዋል። እንደው ቶሎ ስልቹ ማንም ፍጥረት የለም። እና እንደዚህ መሆን የለብን። ይህ ሁሉ ምንድን ነው? ተስፋ ከመቁረጥ ተስፋ ባለመኖር ነው። የተስፋ ባለቤቶች እንሆን፣ ተስፋ ይኖረን። እንነሳና የተስፋ ባለቤቱን እንግዲህ እናመስግነው ነው።